ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በተቃዋሚ ወይም በጠቅላይ ሚኒስትር አብይ አህመድ አጠራር በተፎካካሪ ፓርቲዎች የተጠነሰሰና ጠቅላይ ሚኒስትሩ ራሳቸው እንደ ተሳታፊ የተገኙበት የውይይት መድረክ ትናንት አዲስ አበባ ላይ ተካሂዷል።
ዲሞክራሲያዊ ስርዓት የመገንባት ስራ የአንድ ድርጅት ወይ አሁን በስልጣን ላይ ያሉት እነ ዶክተር አብይ ስራ ብቻ ሳይሆን የሁላችንም በፖለቲካ ስብስብም ሆነ እንደ ማህበረሰቡ አባላት ሁላችንም የሚመለከት ነው።
ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር።
አቶ መለስም መጀመሪያ ላይ እንዲህ ያለን ነገር ውይይት ክርክር እንበለው ከአንዳንድ ምሁራን ጋር አድርጎ ነበር ስልጣን የያዘበት ሰሞን። ስለዚህ ዶክተር አብይም ይህንን መጀመሩ ጥሩ ነው፣ ግን ዘላቂ ያድርግለት።
ዶክተር መረራ ጉዲና የመድረክ ሊቀመንበር።
ብዙ ባቡር ሊተላለፍ የሚችለው ሀዲዱ ሲኖር ነው። ሀዲድ ደግሞ ማለት ስርዓት።
አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር።
አሁን የማደናቀፍ አንድም ጉዞ አያስፈልግም። መነታረክም የለብንም። ተበደልኩ የሚለውም በደልኩ የሚለውም በጥሩ መንገድ ነው አግዞ ከሳቸው ጋር አብሮ ከቆመ ብቻ ነው ኢትዮጵያን ወደ ለውጥ ወደ እድገት ልናበቃ የምንችለው።
ዶክተር አሸብር ወልደ ጊዮርጊስ የቀድሞ እንደራሴ ዘገባ ይዘናል።
በዲያስፖራ ያሉ ኢትዮጵያውያን የሀገር ቤት ግብረሰናይ።
ተማሪዎቹ ከሃይ ስኩል በሚወጡበት ጊዜ የትም ዓለም ሄደው ተወዳድረው ማለፍ የሚችሉ ብቃት ያላቸው ተማሪዎች እንዲሆኑ የሚያስችል አይነት ደረጃ እንዲኖረው ነው ፍላጎታችን።
ዶክተር ሙሉነህ አበበ ይመር የህፃናት ልብ ሕክምና ስፔሻሊስት ናቸው። ነዋሪነታቸው ሳክራሜንቶ ነው።
የአዳሪ ትምህርት ቤቶች መቋቋም የተሻለ አቅም ያላቸው ተማሪዎች በየቦታው በአንድ አካባቢ ሆነው የተሻለ ትምህርት፣ የተሻለ ግብዓት፣ የተሻሉ መምህራን ባሉበት እንዲማሩና ለአካባቢው የተሻለ አገልግሎት የተሻለ አቅም እንዲሆኑ ለማስቻል ነው ዋናው ዓላማው።
ዶክተር ንጉሴ ምትኩ በአማራ ክልል የሚገኙ የፌዴራል ከፍተኛ ትምህርት ተቋማት ፎረም ጸሐፊ ናቸው።
አማራ ክልል ውስጥ ለመገንባት ስለወጠኗቸው አዳሪ ትምህርት ቤቶች ዘገባ ይዘናል።
እሁድ ጥር 26 2011 ዓመተ ምህረት።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰለሞን አባተ ነን። ከምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማሰማችሁ አዳነች ተሳየ ነኝ። የናይጄሪያ መንግስት የምዕራብ አፍሪካዊቷ ሀገር በመጪው ሳምንት እሁድ ነጻና ፍትሐዊ ምርጫ ታካሂዳለች በማለት ዓለም አቀፍ ጣልቃ ገብነት እንዳይኖር አስጠንቅቋል። የናይጄሪያ መንግስት ይህን ማስጠንቀቂያ ያሰማው ፕሬዚደንት ሙሐመዱ ቡሃሪ ባለፈው አርብ የሀገሪቱን ዋና ዳኛ ማገዳቸውን ዩናይትድ ስቴትስ፣ ብሪታንያና የአውሮፓ ህብረት ከነቀፉ በኋላ ነው። የፕሬዚዳንቱ ቃል አቀባይ የዋናው ዳኛ መታገድ ተገቢ ነው በማለት ተከራክረዋል። ዋናው ዳኛ ወልተር ኦኒሄንዶ የታገዱት ስለ ንብረታቸው ትክክለኛ መረጃ አልሰጡም በሚል ነው ተብሏል። የናይጄሪያ ፌዴራላዊ መንግስት ነጻና ፍትሐዊ ምርጫ ለማካሄድ ቆርጦ ተነስቷል ካሉ በኋላ ይህን መንግስት ሀቆችን አይቀለብስም፣ በውስጥ ጉዳያችን ላይ ጣልቃ መግባትንም አይፈቅድም ሲሉ የፕሬዝዳንቱ ቃል አቀባይ ጋርባ ሸሁ ትላንት ማታ ባወጡት መግለጫ እንዳስረገጡ ሮይተርስ የዜና አገልግሎት ዘግቧል። ቃል አቀባዩ ዛሬ ባወጡት ተጨማሪ መግለጫ ሶስቱ የውጭ ሀገራት ወዳጆቻችን ናቸው፣ ነቀፌታቸው ግን መሰረት ከሌለው ግምት የተነሳ ነው ብለዋል። እንደ አውሮፓ አቆጣጠር በ2015 ዓ.ም የተመረጡት የ76 ዓመት ዕድሜው የቀድሞ ወታደራዊ መሪ ቡሃሪ ለሁለተኛ የአራት ዓመታት ፕሬዝደንትነት እየተወዳደሩ ነው። የአፍሪካ ማዕከላዊ ሪፑብሊክ ካርቱም ውስጥ ከ14 የታጠቁ ቡድኖች ጋር ባደረገችው ድርድር ከ14 ዓመታት ግጭት በኋላ የሰላም ተስፋ እንደታየ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ትላንት ገልጸዋል። ይህ ለአፍሪካ ማዕከላዊ ሪፑብሊክ ትልቅ ዕለት ነው ሲሉ የአፍሪካ ህብረት የሰላምና የጸጥታ ኮሚሽነር ስማኤል ቸርጉ ተናግረዋል። የስምምነቱ ይዘት እስካሁን ባለው ጊዜ አልተገለጸም። ለአፍሪካ ብሔራዊ ሪፑብሊክ ወሳኝ በሆኑ ነጥቦች ላይ ተስማምተናል ብለዋል ከሚደራደሩት ቡድኖች የአንዱ ቃል አቀባይ አባካር ሳቦም። የማዕከላዊ አፍሪካ ሪፑብሊክ ሴሌካ የተባለው የሙስሊም አማጽያን ጥምረት ፕሬዚደንት ፍራንሷ ቦዜዜን ከአምስት ዓመታት በፊት ከስልጣን ካስወገደ ወዲህ ሀገሪቱ በግጭት ስትናጥ ቆይታለች። በተለይም በክርስቲያንና በሙስሊም አማጽያን መካከል በሚካሄዱ ውጊያ ምክንያት ሀገሪቱ ደቃለች። በብዙ ሺህ የሚቆጠሩ ሰዎች አልቀዋል። አብያተ ክርስቲያንና መስጊዶች ጋይተዋል። የቬኔዙዌላ ጊዜያዊ ፕሬዝዳንት ነኝ የሚሉት ዋን ጊዮዶ የፕሬዝዳንት ማዱሮን መንግስት ከድተው ዲሞክራሲን ለሚደግፉ ወታደሮች ምህረት አድርጋለሁ ይላሉ። ጊዮዶ ዛሬ በሰጡት ጋዜጣዊ መግለጫ እናንተን እየጠበቅን ነው የቬኔዙዌላ ወታደሮች፣ እናንተንና ለሀገሪቱ ህገ መንግስት ያላችሁን ቁርጠኝነት ለማየት እየጠበቅን ነው ብለዋል። የተቃዋሚዎች መሪ ደጋፊዎች የሀገሪቱን ወታደራዊ ኃይል ከጎናቸው ለማሰለፍ የቅስቀሳ ጽሑፎችን ሲበቱንና እናንተ ብቻ ናችሁ የቀራችሁት የሚል መሪ ቃል ሲያሰሙ ውለዋል። አንዳንዶቹ ወታደሮች ጽሑፉን ቀደው ሲጥሉ ታይተዋል። በርካታ የሀገሪቱ ወታደሮችና ቤተሰቦቻቸው ግን በከባድ የምግብና የሌሎች መሰረታዊ ነገሮች እጥረት እየተሰላቹ መሆናቸውን እየገለጹ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሀገራቸውን ከሜክሲኮ ጋር በሚያዋስነው ድንበር ላይ ግንብ ለመገንባት በሀገሪቱ ምክር ቤት ባጀት እንዲመደብላቸው በሚያደርጉት ጥረት ከፊል ፌዴራል መስሪያ ቤቶችን እንደገና ከመዝጋት እንደማይቆጠቡ ግልጽ አድርገዋል። ፕሬዝዳንቱ ዛሬ ሲቢኤስ ለተባለው የቴሌቪዥን ጣቢያ ሲናገሩ ማልጠቀመው አማራጭ የለም ብለዋል። ይህ የብሔራዊ አስቸኳይ ጊዜ ሁኔታ ነው። ሀገራችን በህገወጥ አሸጋጋሪዎች የተወረረችበት ሁኔታ ነው ሲሉም አክለዋል። እነዚህ አብዛኞቹ ሴቶችን ልጆችም ጭምር ወደ ሀገራችን የሚያሸጋግሩ ከይሲ ሰዎች ናቸው። ስለሆነም ጠንካራ ድንበር ይኖረናል። ጠንካራ ድንበር እንዲኖረን ደግሞ ግንብ ያስፈልጋል ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 26 2011 ዓመተ ምህረት ምሽት ፕሮግራም ነው።
ግንቡን ካላከተቱ የሚያቀርቡልኝን በማንበብ ጊዜን አላጠፋም።
ፕሬዚደንት ዶናልድ ትራምፕ
በሕግ ውስጥ የግንብ ማሰሪያ ገንዘብ የሚባል ነገር አይኖርም።
አፈ ጉባኤ ናንሲ ፔሎሲ የዩናይትድ ስቴትስ መንግስት ከሳምንት በኋላ እንደገና ይዘጋ ይሆን?
ይዘጋ አይደንቀኝም። ሰውየው ካሁኑ ፕሬዚደንቱ እየፎከሩ ናቸው።
ፕሮፌሰር ብሩክ ኃይሉ ናቸው። የመንግስቱን መዘጋትና ግምገማ ያካተተ ዝግጅት ይዘናል። አሁን ለእሁድ መነሻ ሙዚቃን ጋብዛችሁ
Yeah, first was up ተንበልቶ አርበ ተጓተኝ አንጀቴን በልቶ እሱ ሳኛሽ ለመባክዝ እንደ ዳዊት ምስኪልድ ገብሽ
ሱሰኛሽ ተሾመ ምጥቁ ነው።
አሁን ወደ መጀመሪያው ቅንብር እንዝለቅ።
ዲሞክራሲን የመገንባት ሥራ የጠቅላይ ሚኒስትሩ ወይም የመንግሥታቸው ብቻ አይደለም ይላሉ አንጋፋ የተቃዋሚ ፓርቲዎች መሪዎች። ወቅቱ በተለይም የለውጡ ሂደት የሁሉንም ትብብር የሚጠይቅ የጋራ ፕሮጀክት ነው ብለዋል መሪዎቹ። በተቃዋሚ መሪዎች ሐሳብ አመንጭነት ከጠቅላይ ሚኒስትሩ ጽሕፈት ቤት ጋር በመተባበር የተዘጋጀና ዶክተር አብይ አህመድ ራሳቸውም እንደ አንድ ተሳታፊ የተገኙበት የውይይት መድረክ ትናንት አዲስ አበባ ላይ ተካሂዷል። መድረኩ ታሪካዊና ለኢትዮጵያ የፖለቲካ ታሪክና ትርክት አይነተኛ ሚና የሚጫወት ነው ብሏል የጠቅላይ ሚኒስትሩ ጽሕፈት ቤት። በመድረኩ ላይ የተሳተፉ የተቃዋሚ ወይም የተፎካካሪ ፓርቲዎች መሪዎችና ሌሎችም ተሳታፊዎችን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አሰናድቷል።
ወደ ከፍተኛው የመንግስት ስልጣን ከመጡ ባለፈው አርብ 10ኛ ወራቸውን የደፈኑት ጠቅላይ ሚኒስትር አብይ አህመድ ተፎካካሪ በማለት ከሚገልጿቸው የተቃዋሚ ፓርቲ መሪዎች ጋር መገናኘታቸውን መወያየታቸውን ቀጥለዋል። ለየብቻ በቡድንና ሰፋ ባለ መድረክ ያገኙዋቸው የተቃዋሚ መሪዎች በርካታ ናቸው። ከዚህ አንጻር ባለፉት 27 ዓመታት አገሪቱን የመሩ ጠቅላይ ሚኒስትሮች የሄዱበትን ርቀት ድምር እስታቸው ባጭር ጊዜ እየደረሱበት ይመስላል። በአዲስ አበባው የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የተዘጋጀው መድረክ ደግሞ ቀደም ካሉትም ይለያል። ሂደቱ ከጠቅላይ ሚኒስትር ጽፈት ቤት ጋር በመተባበር ቢመራም እንደዚህ አይነቱን መድረክ የማዘጋጀቱን ሐሳብ ያፈለቁት የተቃዋሚ ፓርቲ መሪዎች ናቸው። ጠቅላይ ሚኒስትር አብይ አህመድ የተገኙትም እንደ አንድ ተሳታፊና ጽሑፍ አቅራቢ ነበር። ሐሳቡን ካፈለቁትና መድረኩን ካስተባበሩት አንዱ የአርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋ ወቅቱ በተለይም የለውጡ ሂደት የመንግስት ብቻ ሳይሆን የጋራ ፕሮጀክት መሆኑን ያብራራሉ።
እንግዲህ መድረኩ ዋናነት ኤም ያደረገው ዲሞክራሲያዊ ሥርዓት የመገንባት ሥራ የአንድ ድርጅት ወይ አሁን በስልጣን ላይ ያሉት እነ ዶክተር አብይ ሥራ ብቻ ሳይሆን የሁላችንም በፖለቲካ ስብስብም ሆነ እንደ ማህበረሰቡ አባላት ሁላችንም የሚመለከት ነው። ዴሞክራሲያዊ ፖለቲካ መመስረት በጣም ብዙ አስቸጋሪ፣ በተለይ እንደኛ አይነት ጀማሪ ለሆኑ ሀገሮች ብዙ ችግሮች እንደሚኖሩ ግልጽ ስለሆነ እነኝን በደንብ እያወጡ ከአሁኑ ህብረተሰቡም እየተማረበት በፖለቲካ ድርጅቶችም መካከል ያለው ግንኙነት በሁልጊዜ ለመፎካከር ሁልጊዜ አንዱ አንዱን ክሪቲሳይዝ ለማድረግ አይነት ሳይሆን አሁን ያለንበት ሞመንት አሁን ያለንበት የዚህ የታሪክ ወቅት ሁላችንም በጋራ ተባብረን መገንባት ያለብን የጋራ ፕሮጀክት መሆኑን ለማሳየትና በዛ ውይይት ህብረተሰቡም ግንዛቤ እንዲጨብጥ በፖለቲካ ድርጅቶች መካከል ያለው ግንኙነት የበለጠ እየተቀራረበ እንዲሄድ ልዩነቶች ያሏቸውን ያክል የሚወዳደሩባቸው ኢሹዎች ፖሊሲ ቀርጸው ወደፊት የሚመጡበትን ያክል አሁን ግን ቅድሚያ የሚሰጠውና ትልቁ ስራ ይህንን ስርዓት በጋራ የመገንባትና ለሁሉም የሆነ መደላት ላይ እንዲቀመጥ ማድረግ ነው የሚለውን መልዕክት ለማስተላለፍ ነው።
ለውጡን ማስቀጠል ማለት ነው። በሌላ ቋንቋ ለውጡን በታሰበበት መንገድ እንዲሄድ ማድረግ ማለት ነው።
ልክ ነው። አዎ፣ ለውጡ በተጀመረበት ሂደት እንዲቀጥል የለውጡ መዳረሻ ዴሞክራሲያዊ ስርዓት መፍጠር እስከሆነ ድረስ ያንን በመፍጠር ሂደት ውስጥ ብዙ ችግሮችና እክሎች ሊገጥሙ እንደሚችሉ ሁሉም አውቆ እነኚህን ችግሮች ለመፍታት በጋራ መስራት እንዳለበት የውድድር ጊዜ አለ፣ የስርዓት ግንባታ ጊዜ አለ። አሁን ያለንበት የስርዓት ግንባታ የጀመረውን ለውጥ ከዳር የማድረስ ስራ በጋራ የምንሰራቸው ስራዎች እንደሆኑ በዚህ ሂደት ግን በአመለካከት ደረጃ በማህበረሰብ ውስጥ የሚግሉ አሉ ጥያቄዎች፣ ኢሹዎች ስላሉ እነሱን በወገንተኛነት ሳይሆን በአጠቃላይ የዛ አይነት ስርዓት እንዴት ያያቸዋል፣ እንደነኛ አይነት ኢሹዎችን እንዴት አድርጎ ቢቀረጽ ነው ወደ ተደላደለ ቦታ መሄድ የምንችለው ምናምን የሚሉትን ጮክ ብሎ ለማሰብና ለመወያየት ያክል ነው።
እያካሄዱ ካሉት ለውጥ ጋር በተያያዘ የተቃዋሚ ድርጅቶች ድጋፍ እንዳላቸው የሚታየው ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደተገለጸውም ከእነዚህ ድርጅቶች መሪዎች ጋር ተገናኝተው ሲወያዩ አዲስ አይደለም። ባለፈው ህዳር 18 2011 የሁሉም የተቃዋሚ ፓርቲ መሪዎች የተገኙበትን ስብሰባ በጠቅላይ ሚኒስትር ጽህፈት ቤት መርተዋል። ትናንትም በተመሳሳይ በመቶዎች የሚቆጠሩ ተሳታፊዎች በተገኙበት መድረክ ተሳትፈዋል። የመድረክ ሊቀመንበር ዶክተር መረራ ጉዲና በውይይቱ ከተሳተፉትና ጥናታዊ ጽሑፍ ካቀረቡት የፖለቲካ መሪዎች አንዱ ናቸው። ጠቅላይ ሚኒስትር አብይ አህመድ በእንደዚህ አይነት መድረኮች መገኘታቸውና ከተቃዋሚዎች ጋር መወያየታቸውን መቀጠላቸው ተስፋ ሰጪ መሆኑን ይናገራሉ።
ጥሩ ጅምር ነው ብያለሁ። ሁለት ነገር በዚህ ላይ መናገር ትዝ ይለኛል። መጀመሪያ ስብሰባው ሲጀምር አቶ መለስም መጀመሪያ ላይ እንዲያለን ነገር ውይይት ክርክር እንበለው ከአንዳንድ ምሁራን ጋር አድርጎ ነበር ስልጣን የያዘበት ሰሞን። ስለዚህ ዶክተር አብይም ይህንን መጀመሩ ጥሩ ነው፣ ግን ዘላቂ ያድርግለት ብዬ ነበር የጀመርኩኝ። ሁኔታዎች ሲጠብቁ ሲጠናከሩ የሚሸሽበት ሳይሆን እንደመለስ የምንጊዜም አይነት ልምድ እንዲሆንለት ተመኝቼለት ነው የጀመርኩኝ። ወደ መሀሉም ሲጨርስ ጠቅላይ ሚኒስትሩ እኔ ከመስጋና ይልቅ አቀራረቡ ጥሩ ነው፣ ግን ፈረንጆች እንደምሉት ዎክ ዩር ቶክ የምሉት ነገር ስላለ የተናገራቸውን ነገሮች በስራ ለመተርጎም ተክቶ እንዲሰራ በማሳሰብ ነበር የጨረስኩኝ የደመደምኩኝ የዛሬ ውይይት ማለት ነው።
በዚህ መድረክ ላይ አራት ጥናታዊ ጽሁፎች በራሳቸው በጠቅላይ ሚኒስትር አብይ አህመድና በተቃዋሚ ፓርቲ መሪዎች ቀርበዋል። በዲሞክራሲያዊ ግንባታ ሂደት ብሔርተኝነትና ሃይማኖት ያላቸው ሚና በዶክተር አረጋይ በርሄ፣ በተረጋጋ ዲሞክራሲያዊ ስርዓት ግንባታ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የመገናኛ ብዙሃን ሚና በዶክተር ብርሃኑ ነጋ፣ ፌዴራሊዝም በኢትዮጵያ ተስፋዎችና የሚጋጩ ህልሞች በዶክተር መረራ ጉዲና፣ ዲሞክራሲያዊ የፖለቲካ ባህል በጠቅላይ ሚኒስትር አብይ አህመድ የቀረቡ ጽሁፎች ነበሩ። የዚህ መድረክ ስኬት ግን ከቀረቡት ጽሁፎችም የሰፋ መሆኑን ከአስተባባሪዎቹ አንዱ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ አብራርተዋል።
ዲሞክራሲያዊ ስርዓት ግንባታ በተለይ ደግሞ ለሰለጠነ ፖለቲካ አስፈላጊ ናቸው የምንላቸው ሀሳቦች ወይም ብዙ ሀገሮች ከአምባገነናዊ ስርዓት ወደ ዲሞክራሲ ሲሸጋገሩ ያለፉባቸው መንገዶች በጽሁፍ ለውይይት ቀርበዋል። ሀሳብ፣ ጥያቄ፣ ትችት ቀርቦባቸዋል። ዋናው ነገር ግን ዘመናዊ ወይም የሰለጠነ የፖለቲካ ውይይት መጀመሩን አሳተናል ማለት ይቻላል። የተለያየ ሀሳብ፣ የተለያየ ባክግራውንድ፣ የተለያየ የፖለቲካ አስተሳሰብ ያላቸው ሰዎች የሚያራምዱትን ፖሊሲ ከማቅረባቸው በፊት ሜዳውን፣ ሀዲዱን በተመለከተ በጋራ መስራት እንዳለባቸው ተስማምተዋል። ምክንያቱም ብዙ እዛ ጽሁፉም ላይ ቀርቧል። በነገራችን ላይ ዶክተር አረጋዊ በሬ አቅርቦታል። ብዙ ባቡር ሊተላለፍ የሚችለው ሀዲዱ ሲኖር ነው። ሀዲዱ ከሌለ ባቡርም አይሄድም፣ ሰውም አይሳፈርም፣ እቃም አይጓጓዝም፣ ምንም ማድረግ አይቻልም። ሀዲዱ ከሌለ ማለት ሀዲድ ደግሞ ማለት ስርዓት፣ የውይይት ስርዓት፣ የመነጋገር ስርዓት ነው እና የሰለጠነ ዲሞክራሲያዊ ስርዓት ለመገንባት የመጀመሪያው ውይይት እንግዲህ ያኛው ትልቁ ዋና ነው ማለት እንችላለን። የመጀመሪያውን ውይይት አድርገናል። ውይይቶች ይቀጥላሉ፣ ጥናቶች ይቀርባሉ፣ ሌሎችም ስብስቦች እንደዚህ እያዘጋጁ መወያየት አለባቸው። ህዝብ መምከር አለበት። የተለያዩ ቡድኖች ሀሳባቸውን ማቅረብ አለባቸው። ነው እሱን አቅተናል ዛሬ።
በአፍሪካ ኢኮኖሚ ኮሚሽን የተካሄደው ውይይት ከቀረቡት ጽሁፎች የሰፋ ከተንሸራሸሩት ሀሳቦችም የላቀ ትርጉም እንዳለው ተሳታፊዎች ተናግረዋል። ጠቅላይ ሚኒስትሩ እንደ አንድ ተሳታፊ በመድረኩ ላይ መገኘታቸው ስብዕናቸውን ይበልጥ ያጎላ መሆኑን የገለጹት የቀድሞው የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ ናቸው። ሁሉም ኢትዮጵያዊ ከተስፋ ሰጪው የለውጥ እንቅስቃሴያቸው ጎን ሊቆም እንደሚገባም አብራርተዋል።
እኔ በጣም ትልቅ ተስፋ ነው በአእምሮ ላይ ያመጣብኝ ልቦና ያሳደረው እና ይሄ ምንድን ነው ጠቅላይ ሚኒስትር የጀመሩትን ራዕይ ያመጡትን ይህንን ሰፊ ፕሮግራም ይህንንም የልማት አጀንዳቸውን የእድገት አጀንዳቸውን የለውጡን ነገር አሁን የማደናቀፍ አንድም ጉዞ አያስፈልግም። መነሳረክም የለብንም። ተበደልኩ የምለውም በሙሉ በጥሩ መንገድ ነው አግዞ ከእሳቸው ጋር አብሮ ከቆመ ብቻ ነው ኢትዮጵያን ወደ ለውጥ ወደ እድገት ልናበቃ የምንችለው። ማንም ሰው ስላልተበደ እኔ አሁን ብትወስደኝ ከዛሬ 2 ዓመት በፊት ሽንት ቤት አስሬ ቀኝ አፍንጫ የማይሰራ ሰው ነኝ።
ምርጫ ጋር በተያያዘ ነው
እሱ ምክንያቱ ብዙ ዝርዝሩ ይቀር፣ ግን በዚያ ደረጃ የተጎዳው ሰው ግን እንደዚያም ሆኖ እኔ በውስጥ ያለው በቃ ለለውጡ አብረን ነው የተበደለውም ለለውጡ አብረን እንቆምና ኢትዮጵያን ከጠቅላይ ሚኒስትሩ ጎን እንቆምን ለውጥ ኢትዮጵያ ውስጥ የጀመሩትን እናስቀጥል፣ እድገት እናምጣ። በጋራ አንድ የጋራ ሀገር ነው ያለን። ለዚያ ለጋራ ሀገር የሚያስተሳስሩን ብዙ አጀንዳዎች አሉ። ዛሬ የአፍሪካ ኢኮኖሚ ኮሚሽን ላይ ስንሰበሰብ በአንድ ጣራ ስር ተቃዋሚ የሚባሉ ሀገራቸው ውስጥ እንደ ወንጀለኛ ሲቆጠሩ የነበሩትን ሰዎች ነው ዛሬ ሀገራቸው ታላቅ ሰዎች፣ ጠቃሚ ሰዎች መሆናቸውን ዶክተር አብይ ያሳዩትና በጋራ ሆነን ስለ ጋራ ኢትዮጵያዊነት፣ የኢትዮጵያ አጀንዳ፣ የልማታችን፣ የዲሞክራሲያችን ተወያይተን የወጣ ነው። ይሄ ትልቅ ምሳሌነት ያለው የመሪነት አቅምም ብስለትም ስለሆነ ልናግዛቸው ይገባል የሚል እምነት አለን።
ከጥቂት ወራት በፊት በዶክተር አብይ አህመድ ጋባዥነት የተካሄደውን ውይይት ያስታወሰው የጠቅላይ ሚኒስትር ጽህፈት ቤት የአሁኑን መድረክም አወድሷል። ታሪካዊና በኢትዮጵያ የፖለቲካ ታሪክና ትርክት አይነተኛ ሚና የሚጫወት መሆኑን ያመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁ። ወደ ተከታዩ ዝግጅት እንለፍ።
በዲያስፖራ ያሉ ኢትዮጵያውያን የሀገር ቤት ግብረሰናይ።
በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የበጎ አድራጎት ድርጅት አቋቁመው በአማራ ክልል አዳሪ ትምህርት ቤቶችን ለመገንባት የሚያስችል ዝግጅት መጀመራቸውን ገልጸዋል። ወንፈል የሚል ስያሜ የተሰጠው ግብረሰናይ ድርጅት 100 ሚሊዮን ብር አሰባስቦ ባህር ዳርና ጎንደር ላይ ሁለት አዳሪ ትምህርት ቤቶችን ለመገንባት ከአማራ ክልል ትምህርት ቢሮና ከአማራ ልማት ማህበር አልማ ጋር ስምምነት መፈራረሙን አስታውቋል። ሲሆን ስለ ሁኔታው የሚያብራሩ እንግዶችን ይዘሻል?
አዎ ሰለሞን፣ እንግዶችን ይዣለሁ። መጀመሪያ ግን እነዚህ ወንፈል የሚባሉ የበጎ አድራጎት ድርጅቶች እንደዚህ ያለ ፕሮግራም እንዳላቸውና ግባቢያ ሰነድ መፈራረማቸውን ሲገልጹልን፣ መጀመሪያ ወደ አማራ ክልል የፌዴራል ከፍተኛ ትምህርት ተቋማት ፎረም ዋና ጸሐፊ ዶክተር ንጉሴ ምትኩ ጋር ደውለን የተባለው ትክክል ነው ወይ እንደዚህ ያሉ ሰባሰቡ ሰዎች አሉ የሚል ጥያቄ ነው ያቀረብኩላቸው። ምክንያቱም አሁን ይሄንን ገንዘብ አሰባስበው ገና ለመስራት ስለሆነ ቀድ ያዙት አንድ ጊዜ እንደዚህ ያሉ ስምምነቶች ያለ መፈጸም ላይሆኑ ስለሚችሉ እሱን ነበር የጠየኳቸው። ዶክተር ንጉሴ ትክክል ነው እዚህ ስምምነት ላይ ደርሰናል ብለዋል። እስቲ አጠር ያለ ቃለ ምልልስ አለ የሳቸውን እንስማ።
ወንፈል የተባለ ግብረሰናይ ድርጅት አሜሪካ ሀገር ያለ የአካባቢው ተወላጆች አቋቋሙት። ይህን ሀሳብ ይዘው መጥተው ለክልሉ ማስረድተው ከአማራ ክልል ትምህርት ቢሮ እና ከአማራ ልማት ማህበር እንዲሁም እኔ በዋና ጸሐፊነት የማገለግልበት የዩኒቨርሲቲዎች ፎረም ጋር በጋራ የጋራ ስምምነት ሰነድ በጋራ ተፈራርመን ሀሳባቸው ጥሩ ነው፣ የሚደገፍ ነው ብለን በጋራ እየተንቀሳቀስን ያለ ነው እና እናውቃለን ይህን እንቅስቃሴ።
ለምንድን ነው የሚያስፈልገው የአዳሪ ትምህርት ቤቶች መቋቋም? ምንድን ነው ጥቅሙ?
የአዳሪ ትምህርት ቤቶች መቋቋም የተሻለ አቅም ያላቸው ተማሪዎች በየቦታው አንድ አካባቢ ሆነው የተሻለ ትምህርት፣ የተሻለ ግብዓት፣ የተሻሉ መምህራን ባሉበት እንዲማሩና ለአካባቢው የተሻለ አገልግሎት፣ የተሻለ አቅም እንዲሆኑ ለማስቻል ነው ዋናው ዓላማው። አንዳንድ ክልሎች ጋር የቆየ ነው ይሄ። አማራ ክልል ግን እስካሁን አልነበረም። በቅርቡ ደሴ ከተማ ላይ በአንድ በግል ባለሀብት የተሰራና ያው ዓላማው እንደነገርኩሽ ተመሳሳይ ነው። የተሻለ አቅም ያላቸውን ተማሪዎች ከስምንተኛ ክፍል ጀምሮ በማሰባሰብ የተሻለ ትምህርት በመስጠት ለሀገርም ለአካባቢውም ደህና አቅም የሆኑበትን ሁኔታ መፍጠር ነው ዋና ዓላማው። የተለየ ነገር የለውም።
ቦታ አግኝተዋል? ባህር ዳርና ጎንደር ላይ እነዚህን ፍሌቶች ለመገንባት የሚያስችል ቦታ
ቦታ ገና ነው። የጋራ ኮሚቴ ያዋቅራል። እንደነገርኩሽ የአራትዮሽ ስምምነት ነው ድረስ ነው። አብይ ኮሚቴና የቴክኒክ ኮሚቴ ያዋቅራል። ፕሮፖዛል አዘጋጅተን ለከተማ አስተዳደሩ ለመጠየቅ ዝግጅት ላይ ነው ያለው። በእርግጠኛነት ከተማ አስተዳደሩ ይህን ይፈቅዳል ብዬ አስባለሁ። ያው ዓላማው ሰናይ ስለሆነ
የአማራ ክልል እንግዲህ ካገኘሁት አይቀር በጣም በተደጋጋሚ በትምህርት በኩል የትምህርት ጥራት ችግር፣ የትምህርት ቤቶች አለመሟላት፣ ትምህርት ቤቶቹ በጣም ዝቅተኛ ደረጃ ላይ የሚገኙ መሆን፣ እንደዚህ ያሉ ተደጋጋሚ ወቀሳዎች የሚቀርቡበት ክልል ነው። ምናልባት አዲስ ነገር ለመስራት እነዚህ ነገሮች ለመስራት የታቀደ ለማስተካከል የታሰበ ነገር አለ?
ትክክል ነው እንዳልችው። ለነገሩ አማራ ክልል ምናልባት ጎልቶ ይሆናል እንጂ ሁሉም አካባቢዎች ይህን ችግር አለ። በማህበራዊ ሚዲያም በተለያዩ ሚዲያዎችም ይሄ ሲገለጽ ያው አንቺም እንደገለጽሽው የሚታወቅ ነው እና ይህንን ለማስተካከል ክልሉም ሌሎች በጎ አድራጊ የሆኑ ግለሰቦችን ማህበራትን እየተንቀሳቀሱ ነው ያሉት። ክልሉም በጀት መድቦ በተለይ ደረጃቸውን ያልጠበቁ ትምህርት ቤቶችን ለመቀየር እንቅስቃሴ እያደረጉ እንዳሉ ነው ከትምህርት ቢሮ እኔ በቅርበት የማውቀው። ሌሎቹም ባለሀብቶች አዲስ አበባን በየቦታው የሚገኙ ይህንን ለመደገፍና ለመለወጥ ተነሳሽነቱ እንዳላቸው በቅርበት አይቻለሁ እና ትክክል ነው። ትምህርት እንደምታውቂው በተለይ አጠቃላይ ትምህርት በመንግስት ብቻ የሚሸፈን አይደለም። በመርህም ደረጃ የየአካባቢው ማህበረሰብ የየአካባቢው ወረዳ ነው በተለይ አጠቃላይ ትምህርት አንደኛ ደረጃ በተለይ እና ሁለተኛ ደረጃን ማሟላት ያለበት ከመንግስት ብቻ የሚቻል አይደለም። ያም ሆኖ ግን ጥረት አለ። አሁን የተሻለ ነገር ይሆናል ብዬ
እነዚህ ሁለቱ የአዳሪ ትምህርት ቤቶች የሚሰጡት የተለየ ወይም የሚያበረክቱት ጥቅም ምን ያህል ይሆናል? በአስተዋጽኦ
ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። የተሻለ አቅም ያላቸው የተሻሉ ተማሪዎችን መርጦ በተሻለ መንገድ በማሰልጠን የተሻለ ለክልሉም ለሀገርም የሚጠቅሙበትን መንገድ ማመቻቸት ነው። ይሄ በሌላውም ዓለም የተለመደ አሰራር ነው እና ጠቀሜታ አለው ብዬ አስባለሁ። እኛ ጋ ቅድም አንቺም እንዳነሳሽው የትምህርት ጥራት ከፍተኛ ችግር ነው። በተለይ ደግሞ የተሻለ አቅም ያላቸውን ተማሪዎች ለይቶ እንደ አቅማቸው እንደ ችሎታቸው ትምህርት የሚሰጥበት መንገድ በጣም ደካማ ነው። በሌላው ዓለም ይሄ ስፔሻል ኒድስ ኤጁኬሽን የሚባለው በጣም የተለመደ ነው እና እኛ ሀገር ይሄ የለም። ስለዚህ እኔ በእነዚህ ትምህርት ቤቶች ልጆች ተመርጠው መማራቸው በተለይ በሳይንሱ መስክ በኢንጂነሪንግ መስክ ያለውን የሀገሪቱን ጉድለት የክልልን ጉድለት ያሟላሉ ብዬ አስባል። ጠቀሜታ የጎላ ነው።
በጣም አመሰግናለሁ ዶክተር ንጉሴ ለሰጡን ማብራሪያ። መልካም እድል።
አመሰግናለሁ። ሲሆን እኔም እግዜር ይስጥልኝ ለዚህ ቃለ መጠይቅ ስለጋበሽኝ።
እንግዲህ ሰለሞን እንደሰማው ዶክተር ንጉስ የምትኩ ስምምነት ላይ ደርሰናል ምክንያቱም በጣም አስፈላጊ ነገር ስለሆነ ነው ያሉት። ከዚህ አስተባባሪዎቹን አነጋግራቸዋል። ራሳቸውን ከማስተዋወቅ ነው የሚጀምሩት።
እሺ በጣም አመሰግናለሁ። ሲሆን እኔ ዶክተር ሙሉነ አበበ ይማር ነው የህፃናት የልብ ህክምና ስፔሻሊስት ነኝ። የምኖረው ሳክራሜንቶ ካሊፎርኒያ ነው።
በጣም አመሰግናለሁ አቶ አብዩ ከበደ የዚህ ፕሮጀክት ህዝብ ግንኙነት ናቸው። እስቲ እርሶም ራስዎትን ያስተዋውቁልን።
እሺ በሙያዬ የፋርማሲስት ነኝ። አሁን ደግሞ በባፍሎ ኒውዮርክ ነው የምኖረው።
ዶክተር ይሁን እርሶም እንደውም ዶክተር ይሁን ከዚህ ቀደም በግሎባል ኮአሊሽን የእንቦጭን አረም ለማስወገድ በተሰራው ፕሮጀክት ውስጥ እንደነበሩ አስታውሳለሁና እስቲ ራስዎትን ያስተዋውቁልን።
አመሰግናለሁ ሲሆን ይሁን ድሌ ይባላለሁ። በሙያዬ ሃይድሮሎጂስት ነኝ። እዚህ ቴክሳስ ኤንዲኤም ዩኒቨርሲቲ ውስጥ ሪሰርች ሳይንቲስት ሆኜ ነው የማገለግለው። የምኖረውም ኮሌጅ ስቴሽን ቴክሳስ የሚባል ቦታ ነው እና እንዳልሽውም ግሎባል ኮሊሽን ፎር ሌክታና ላይም የሳይንስ ቲም ውስጥ አገለግላለሁ።
በጣም አመሰግናለሁ ሶስታችሁም። እንግዲህ ሶስት በውጭ ሀገር የምትገኙ ምሁራን ናችሁ። አሁን ደግሞ ኢትዮጵያ የሚገኙ ማህበረሰቦችን ለማገዝና ለመደገፍ ወንፈል የሚል መጠሪያ ያለው ግብረሰናይ ድርጅት ነው አቋቁማችሁ ለመንቀሳቀስ ያሰባችሁትና መጀመሪያ እንደውም እኔ ወንፈል ምንድን ነው እንዴት ተቋቋመ ምን ለማድረግ ነው የተቋቋመው ከሚለው እንነሳና እስቲ ዶክተር ሙሉነህ እሱን ያብራሩልን።
ወንፈል እንግዲህ የተቋቋመው በ2018 ዓመተ ምህረት የተመዘገበውም በካሊፎርኒያ በ501c3 ወይም ደግሞ እንደ ምግባረ ሰናይ ነን ፕሮፊት ሆኖ የተመዘገበ ድርጅት ነው።
ለትርፍ ያልተቋቋመ ማለት ነው።
ለትርፍ ያልተቋቋመ የግብረ ሰናይ ድርጅት ነው። አገልግሎት የሚሰጠውም ሜይንሊ ፎከስ አድርጎ የአማራው ማህበረሰብ ላይ የልማት ስራዎችን፣ ሰብአዊ ጉዳዮች ላይ በተለይ ደግሞ በትምህርትና በጤና ላይ ትኩረት ሰጥቶ እንዲሰራ የተቋቋመ ድርጅት ነው።
ይህንን የትምህርት ቤቱን ፕሮጀክት እቅድ ከመንደፉ በፊት የሰራው ስራ አለ?
ከዚህ በፊት የሰራቸው እንዲሁ ከትምህርት ጋር በተያያዘ የተንቀሳቀስንባቸው ነገሮች አሉ። አንደኛው ፕሮጀክት የሰራ ነው 12ኛ ክፍል የላቀ ውጤት ያመጡ ተማሪዎችን ለውጭ ሀገር ውድድር የሚያበቃቸውን ፈተና እንዲፈተኑ ተማሪዎቹን በመፈለግ ክልል ውስጥ የነበሩትን ለነሱ ለዛ የሚሆን ማቴሪያል በማቅረብ እና እነሱን በማስመዝገብ ፈተናውን እንዲፈተኑ ዝግጅት አድርጎ አንዳንዶቹ የተወሰኑ የወሰዱ አሉ። የተወሰኑት ደግሞ ገና ፈተናውን ለመፈተን እየተዘጋጁ ያሉበት ሁኔታ ነው ያለው። ሌላ ደግሞ ፕሮጀክት ነድፈን ክልል ውስጥ ያለውን አሁንም በዚህ በትምህርት ዙሪያ ያለውን ወደኋላ የመቅረትን ግን ለመቅረፍ ተማሪዎችን ደግሞ ለማበረታታት ደግሞ ወደፊት መሪ የሚሆኑ የማህበረሰቡ መሪ ሊሆኑ የሚችሉት ተማሪዎች ለመፍጠር እዛው በሚማሩበት ዩኒቨርሲቲ የላቀ ውጤት ያላቸውን ተማሪዎች ስኮላርሽፕ ለመስጠት ወይም ደግሞ የኪስ ገንዘብ በየወሩ ለመስጠት ፕሮጀክት ነድፈን እሱንም ከሚቀጥለው አመት ጀምሮ ሰራበት ገንዘቡን ኦልሬዲ ፈንድሬዝ አድርገን ሴኪዩር አድርገን እየተንቀሳቀስን ያለንበት ሁኔታ ነው። ይህንን ከአማራ ዩኒቨርሲቲዎች ፎረም ጋር በመተባበር ለማድረግ እየሰራን ያለንበት ሁኔታ ነው ያለው።
ስለዚህ አሁን ከዚህ በተጨማሪ ነው እዛው የአዳሪ ትምህርት ቤቶችን ለመገንባት ያሰባችሁት? እስቲ ለሌሎችም ተወያዮች እድሉን ለመስጠት አቶ አብዩ፣ እነዚህ የአዳሪ ትምህርት ቤቶች ለምን አላማ ነው እንዲቋቋሙ ያሰባችሁት እና የፈለጋችሁት?
እንደሚታወቀው እንግዲህ ይህን ፕሮጀክት ከማሰባችን በፊት አሁን በሀገራችን የተገኘውን አንጻራዊ ለውጥ በማየት ህብረተሰባችን ምን ሊያደርግ ይችላል ብለን አንዳንድ ጥናቶችን አድርገን ነበረ። መጨረሻ ላይ አዳሪ ትምህርት ቤት አስፈላጊ እንደሆነ አምነንበታል። ይሄም ዋናው ምክንያት ምንድን ነው? በክልሉ በአሁኑ ሰዓት እየሰራ ያለ አዳሪ ትምህርት ቤት የለም። እንደሚታወቀው በአማራ ክልል ብዙ ወጣቶች ረዥም ሰዓት ስንቅ ተሸክመው እየተጓዙ ትምህርት ቤት የሚያገኙበት ሁኔታ ስላለ እሱን የበኩላችንን አስተዋጽኦ ለማድረግ በማሰብና ከዚህም በተጨማሪ በትምህርታቸው ጥሩ ውጤት የሚያስመዘግቡ ልጆችን ሰብስቦ አንድ ላይ አድርጎ ሰዓታቸውን በአግባቡ የሚጠቀሙበትን እንደዚሁም ቤተ መጻሕፍትን በአግባቡ የሚያገኙበትን እድል ለማመቻቸት በማሰብ ነው። ይህንን ነው እንግዲህ እንደ ዓላማ አድርገን አዳሪ ትምህርት ቤት ከተቻለ እንግዲህ በአማራ ክልል ዋና ዋና በሚባሉ ከተሞች ለማድረግ አስበን ነበር። መሬት ላይ ሄደን ካጠናን በኋላ የተጀመሩ አንዳንድ ፕሮጀክቶች ስላሉ በአማራ ክልል የሚገኙ ዋና ዋና ከተሞች አራት ከተሞችን አይተን ነበረ። ከአራቱ ሁለቱ ፕሮጀክት ስላለባቸው የቀሩት ደግሞ ባህር ዳርና ጎንደር ላይ ትኩረት አድርገን እንሰራለን እና አዳሪ ትምህርት ቤት ዘርፈ ብዙ ጥቅሞች ነው የሚኖሩት። ይህንን በማሰብ አስፈላጊውን ጥናት ከክልሉ መንግስት ጋርም እንደዚሁ ከባለ ሀብቶችም አስፈላጊ ከሆኑ ከሌሎች ባለድርሻ አካላቶች ጋር ተነጋግረን የወሰንነው ነው የሚሆነው።
እንዴት ተሰባሰባችሁ? እንዴት ሀሳቡ መጣላችሁ? ዶክተር ይሁንስ።
ታንኪዩ ሲሆን ግን ይሄ እንግዲህ ምንድን ነው እንደው ወደኋላ መለስ ብዬ አንዳንድ ዳታዎችን ባቀርብልሽ መረጃዎችን፣ አማራ ክልል የትምህርት ስርጭቱ በጣም ዝቅተኛ ነው። የሴቶች የትምህርት ከሃይ ስኩል በላይ የተማሩ ሴቶች ቁጥር 5.4% ነው። ወንዶች ደግሞ 7.5% ነው። ወደ ሃይ ስኩል የሚገቡ ተማሪዎች 20% ብቻ ናቸው። እንደገና ደግሞ የተማሪዎችንና የአስተማሪዎችን ቁጥር ስታይ ከ32 እስከ 35 ተማሪዎች ናቸው አንድ መምህር የሚመደብላቸው። በዓለም ላይ ያለውን ዳሳም ስታዩ በጣም ትንሽ ነው ያ ከበሬጅ። ዓለም ላይ ወደ 20 ተማሪዎች ናቸው በአንድ መምህር የሚማሩ እና የአማራ ክልል ላይ ያለው የትምህርት ሁኔታ በጣም አሳሳቢ ስለሆነ እና ያሉ መረጃዎችን ካየን በኋላ መሰል ሰዎች መነጋገር ጀመርን። ብዙዎቻችን ደግሞ ኦሬዲ ወንፈል ላይ የነበርን ስለነበርን ይህን ነገር ለምን አንድ የወንፈል ፕሮጀክት አናደርገውም በሚል ተወያየንና እንግዲህ ፕሮጀክት ቀረጽን። ኦሬዲ ፕሮጀክት ዶክመንቴሽን አዘጋጅተናል፣ ስትራቴጂዎችን ቀርጸናል። ያንን ይዘን እንግዲህ ወደ ክልሉ መንግስት ሄድን። የክልሉ መንግስት ደግሞ ይሄ ሐሳብ ኦሬዲ እነሱ ጋርም የነበረ ሐሳብ እንደሆነ ነገሩን እና የስምምነት ሰነድ ተፈራርመን ወደፊት ይዘነው ሄድን ማለት ነው።
ዶክተር ሙሉነህ፣ እነዚህን ሁለት ትምህርት ቤቶች ለመገንባት ጥናቱን ስታጠኑ ምን ያህል ገንዘብ ይፈጃል? ትምህርት ቤቶቹ ምንድን ነው ቁመናቸው? ምን ያህል ተማሪዎችን ይይዛሉ? የትስ ይሆናሉ? የሚሉ ጥናቶችን አብራችሁ አጥንታችኋል ወይስ ገና ሀሳብ ነው? ሁለት ትምህርት ቤቶች እዚህ ቦታ ላይ እንገነባለን የሚል ሀሳብ ነው ያላችሁ ወይስ ዝርዝር ጥናት አላችሁ?
ይሄ የአዳሪ ትምህርት ቤቶች ሀሳቡ ሲመጣ ሌሎች አንድ ክልሉ ላይ የተሰራ ፕሮጀክት አለ። ደሴ ከተማ ላይ የተሰራ የአዳሪ ትምህርት ቤት አለ። ምን ያህል ወሰደ፣ ምን ያህል ተማሪዎች ይቀበላል ና የሚለውን ነገር ሁሉ አስበንበት ነበር። ይበልጥ ደግሞ ከክልሉ ትምህርት ቢሮ ጋር በነበረን ግንኙነት ና ከአልማ ጋር በነበረን ግንኙነት ከኛ ተወክሎ የሄደው አቶ አብዩ ነበር። እዛ በረው ቆይታ ከክልሉም ፍላጎት በመነሳት እነዚህ ቦታዎች ተመርጠዋል። እንግዲህ አጠቃላይ ወደ 400 ተማሪ በአንዴ የሚቀበል ነው የሚሆነው ቦርዲንግ ስኩሉ እና ግንባታው የሚወስደው ገንዘብ ኢስቲሜትም የተደረገው ከዚሁ ከደሴው ልምድ የተወሰደ ነው።
አዳሪ ትምህርት ቤቱ ግንባታ የግምት በጀት ይወጣለት ማለት ነው
እና የተወሰነ ኮንቲንጀንሲ ፕላንም ተይዞ ማለት ነው እና
መጠባበቂያ ተይዞ
ታሳቢ በማድረግ ነው እንግዲህ አዳሪ ትምህርት ቤቱ መኖሪያ ቦታ ይኖረዋል፣ መማሪያ ክፍሎች ይኖሩታል፣ ላቦራቶሪ ይኖረዋል፣ ላይብራሪ ይኖረዋል፣ ዘመናዊ የሆነ የስፖርት ሜዳዎችም ይኖሩታል እና ሙሉ የሆነ አገልግሎት ሊሰጥ የሚችል አይነት ትምህርት ቤት እንዲገነባ ነው ፍላጎታችን እና ለክልሉም እና ለኢትዮጵያም የጥራት ማሳያ መሆን የሚችል ተማሪዎቹ በሚመረቁበት ጊዜ ከሃይ ስኩል በሚወጡበት ጊዜ የትም ዓለም ሄደው ተወዳድረው ማለፍ የሚችሉ ብቃት ያላቸው ተማሪዎች እንዲሆኑ የሚያስችል አይነት ደረጃ እንዲኖረው ነው ፍላጎታችን።
አቶ አብዩ፣ እነዚህ ትምህርት ቤቶች እንግዲህ 100 ሚሊዮን ብር አካባቢ እንደሆነ ከተፈራረማችሁት የመግባቢያ ሰነድ ላይ ለመረዳት ችያለሁ። ይሄ ከሆነ ከየትስ ነው ገንዘቡን ለማምጣት ያሰባችሁት?
መነሻችን በክልሉ የሚገኝ በደሴ የሚገኘው የአዳሪ ትምህርት ቤት ነው። በአንድ በክልሉ ባለሀብት ተገንብቶ አሁን በሚቀጥለው ዓመት ተማሪዎችን ለመቀበል ዝግጅት ላይ ነው። በሱ ነው እንግዲህ ኢትዮጵያ በነበርንበት ሰዓት የምናገኛቸውን መረጃዎችን የገንዘብ አጠቃቀሙንና የወሰደውን ገንዘብ መጠን አይተን እኛ ደግሞ ፕሮጀክቱን የምንሰራበትን ጊዜ ገደብ አይተን እንደተባለው በአገሪቷ ባለው ገበያ የሚጨምርበት ሁኔታ ሊኖር ይችላል ብለን እያንዳንዱን ትምህርት ቤት በ50 ሚሊዮን ብር ይወስዳል ብለን ነው እንግዲህ በጀቱን የያዝነው። ከዚህ በተጨማሪ በሂደት የምናያቸው ነገሮች ይኖራሉ። ከዚህም ሊጨምርም ሊቀንስም ይችላል። ይሄን ለማድረግ እንግዲህ ገንዘቡን የተለያዩ የገንዘብ ማሰባሰቢያ ክንውኖችን ነድፈናል። አብረውን የሚሰሩ አጋር ድርጅቶች አሉ። ወንፈል በአሜሪካ ያለውን በኢትዮጵያውያን ያስተባብራል። በሀገር ውስጥ ደግሞ በአማራ ክልል ውስጥ የሚገኙ 10 ዩኒቨርሲቲዎችን አካቶ የያዘ የዩኒቨርሲቲዎች ፎረም አለ። ከነሱም እንደዚሁ የገንዘብም የሙያ እርዳታም እናገኛለን። አማራ ልማት ማህበርም እንደዚሁ ተመሳሳይ ነገር ያደርጋል። የክልሉ ትምህርት ቢሮ መሬቱን ከማመቻቸት አልፎ ምናልባት የሚመረጡ ቦታዎች የሚያስነሷቸው ግለሰቦች ወይም ድርጅቶች ካሉ ካሳውንም ኃላፊነቱን ይወስዳል። ዞሮ ዞሮ በእነዚህ መልኩ ነው የምንንቀሳቀሰው። ወደ ዲያስፖራ ወይ ደግሞ ወደ ራሳችን ኮሚኒቲ ስንመጣ ኢትዮጵያውያን ለዚህ በጎ አስተዋጽኦ ያደርጋሉ ብለን በማሰብ የነደፍናቸው የገንዘብ ማሰባሰቢያ ሂደቶች አሉ። በአገር ቤት እንግዲህ ራሱን የቻለ በአገር አቀፍ ደረጃ ትልቅ የሚባል ቴሌቶን ለማዘጋጀት እነዚሁም ባለድርሻ አካላት አብረን እየሰራንበት ነው ያለ ነው። ከዚህም አልፎ በአገር ውስጥ የሚገኙ ባለሀብቶች እኛም ኢትዮጵያ በነበርንበት ሰዓት ላይ የተወሰኑትን አግኝተን እንደዚሁ ስለ ፕሮጀክቱ ገለጻ አድርገን በጣም ትልቅ መነሳሳትና መበረታታት አይተናል። እና ትልቅ ብርም ነው ብለንም አናስብም። ወደ ውጭ ሀገር ኢትዮጵያውያን ስንመጣም እንደተባለው 5-6 የተለያዩ ፕሮጀክቶችን የገንዘብ ማሰባሰቢያ ሂደቶችን ነጥፈናል። በዛ መልኩ ነው የምንንቀሳቀሰው። የእኛ ብቻ ወይም ደግሞ የአልማ ብቻ ወይም ደግሞ የአማራ ዩኒቨርሲቲዎች ብቻ ኃላፊነት ሳይሆን ሁላችንም በጥምረት ተረባርበን በገንዘብም በሙያም በእውቀትም ራሳችንን አሰባስበን እናቀናጅተን ለህብረተሰባችን አስተዋጽኦ ለማድረግ እየተዘጋጀን ያለንበት ሁኔታ ነው ያለው። የውጭ ሀገር ወደሚኖሩ ኢትዮጵያውያን እንግዲህ በሚቀጥለው ፌብሩዋሪ 16 ፕሮጀክቱን ላውንች እናደርጋለን ወይም እናስተዋውቃለን። በዛን ሰዓት ላይ ምን አይነት ፕሮፖዛል እንዳለን እና ምን አይነት የገንዘብ ስብስብ ክንውኖች እንዳሉ በጥልቀት ለህዝብ እናስተዋውቅ ይሆናል።
ዶክተር ይሁን፣ መቼ ነው ይህን ፕሮጀክት ተግባራዊ የምታደርጉት?
ጥሩ። ምንድን ነው ያሰብነው? ፈንድሬዚንጉን ኤኒ ታይም እንጀምራለን። ፕሬስ ሪሊዝን ካደረግን በኋላ 50% ፈንድ እንደሰበሰብን ወደ ስራ እንገባለን ብለን ነው ያቀድነው። ፕሮጀክቱ በሶስት አመት ውስጥ መጠናቀቅ አለበት ብለን እቅድ ይዘን።
ዶክተር ሙሉነህ እንግዲህ የፕሮጀክቱ አስተባባሪም ኖትና ባቀዳችሁት ጊዜ ገንብታችሁ ከጨረሳችሁ ለትምህርት ቤቶች ነው የምታስረክቡት ወይስ በቀጣይ የምትከታተሉት ነገር ይኖራል? ምክንያቱም ኢትዮጵያ ውስጥ አንዳንድ ጊዜ ግንባታዎች ከተከናወኑ በኋላ አካሄዳቸው፣ አሰራራቸው፣ ጥራቱ ሲበላሽ ይታያል። ትከታተሉታላችሁ? እሱንስ የተመለከተ ፕሮጀክት ነድፋችኋል? አብራችሁ አያይዛችሁ?
ጥሩ ፖይንት ነው ያነሳሽው። እንግዲህ የፕሮጀክቱ ዋና ባለቤት እዛ ቦታው ላይ ክልሉ ላይ የሚኖረው ማህበረሰብ ነው የሚሆነው። ግን ፕሮጀክቱ ካለቀ በኋላ ህንጻዎቹ ተገንብተው በሚያልቁበት ጊዜ በማስተዳደር ነው የሚለው የትምህርት ቢሮው ነው እና የትምህርት ቢሮው የትምህርት ቤቶቹን ኳሊቲ ስታንዳርዳቸውን፣ የህንጻዎቹን ሁሉንም ነገር የመከታተልና ኳሊቲውን የጠበቀ እንዲሆን የማድረግ ስልጣን ይኖረዋል። የቴክኒክ ባለሙያዎችም እንደዚሁ አማካሪዎች ይኖሩታል። እዛ የሚቋቋመው አብይ ኮሚቴ ይህንን የሚያሰራው አብይ ኮሚቴ የቴክኒክ ባለሙያ የሚያማክር እንትን ይኖረዋል እና ወደፊት እንግዲህ ህንጻው አልቆ ስራ ላይ በሚልበት ጊዜ ደግሞ ነገሩ ክፍት ነው። ጥናቶች ታይቶ ፊዚቢሊቲው ታይቶ በምን መልኩ ትምህርት ቤቶቹ ቢተዳደሩ ይሻላል፣ ህዝቡን በተሻለ መልኩ ሊያስተዳድሩ የሚችሉት እንዴት ነው የሚለው ነገር በደንብ እንትን ከተባለ በኋላ ወደፊት የሚወሰንም ይሆናል።
እንግዲህ የተነሳችሁበት አላማ በጎ ስለሆነ አዳሪ ትምህርት ቤቶችን ገንብቶ ለማህበረሰብ ማስረከብ የሚል መልካም እድል እንመኛለን። ወደፊት ደግሞ በድጋሚ ምን ደረሳችሁ፣ ምን አከናወናችሁ ብለን መልሰን እናገኛችኋለን። ለዛሬ በጣም እናመሰግናለን። በአሜሪካ ድምጽ ስም
እናመሰግናለን።
አመሰግናለሁ።
ሲሆን እንግዶችንም አንቺንም ላመስግን። በጣም ቆንጆ ውይይት ነው። በጣም ቆንጆ ሀሳብ ነው የተነሳው። ተግባራዊ የሚሆን ይመስላል። ቦር የሚቀር አይመስልም። እና በተለይ ደግሞ በአሁኑ ጊዜ በየአቅጣጫው ያሉ በዳያስፖራ ያሉ ኢትዮጵያውያን በተለያዩ መንገዶች በተለያዩ መስኮች ህዝባቸውንና ሀገራቸውን ለመርዳትና ለመጥቀም እየተረባረቡ ያሉባቸው ብዙ መንገዶች እንዳሉ እያየን ነው። እንግዲህ የእነሱንም አርአያ ሌሎችም ይከተላሉ ብለን ተስፋ እናደርጋለን። አመሰግናለሁ። አንቺንም
ሰለሞን አመሰግናለሁ። እንግዲህ በመደምደሚያው በማጠቃለያውም እንደሰማኸው እንደዚህ ያለ በጎ ተግባር መልካም እድል ነው የሚባለው። መልካም እድል ብለናቸዋል። ሌሎችም አካባቢዎች እንደዚህ በውጭ ያሉ ኢትዮጵያውያን እንዳልከው በእንደዚህ አይነት የበጎ ተግባር ላይ ተሰማርተው ማህበረሰቡን ወደሚጠቅም ስራ ቢያደሉና ቢያመዝኑ በጣም ጥሩ አገርን የሚቀየር ነገር ይሰራሉ ብለን እናምናለን።
ትክክል። መልካም ነገር የናፈቀው ብዙ ያለ ይመስላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ማግኘት ይቻላል።
በትዊተርም #voaamharic ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ።
አየር ላይ ባጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
እኔም ሰለሞን አባተንን። በሙዚቃ እንሸጋገር ወደ ተከታዩ ዝግጅት።
መልካም ሰለሞን።
የህልሜ ጓደኛ ትመጣለህ ዛሬ በጊዜ ልተኛ። ሄለን በርሄ። የዩናይትድ ስቴትስ መንግስት መዘጋት ምንድነው? ለምን?
የዩናይትድ ስቴትስ መንግስት ባካተመው የፖለቲካ መፋጠጥና በዚህ ዘመን በጀት መንጠፍ ምክንያት ለ35 ቀናት ከተዘጋ በኋላ ባለፈው አርብ ምሽት ተከፍቷል። ለመሆኑ የዚህ መንግስት የመዝጋት አባዜ ለዩናይትድ ስቴትስ ምንድነው? ለምን የዩናይትድ ስቴትስ ፈሊጥስ ሆነ? ጥቅምና ጉዳት ይኖረው ይሆን? የመዘጋቱን ዳራ ይዘትና መዘዝ በተከታዩ ዘገባ ያካተተው ሰለሞን አባተ ለግምገማ የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን ጋብዟል። ወደ ዘገባው።
እነዚህ ሰዎች ተናንቀዋል፣ ተፋጠዋል፣ ግብግብ ላይ ናቸው። ለፕሬዚደንት ዶናልድ ትራምፕ ይህ በሜክሲኮና በዩናይትድ ስቴትስ ወሰን ላይ የግንባር የማቆም ጉዳይ የምረጡኝ ዘመቻቸው አማካይ ቃል ነበር። ግንቡን አቆማለሁ ያሉ ጊዜ ከደጋፊዎቻቸው ይወጣ የነበረው ጩኸት ልክ አልነበረውም።
We're going to build the wall. We have no choice. We have no choice.
ይገንባ። ራሳቸው ትራምፕም የተቀላቀሉበት ጩኸት ነበር። ይህ ሐሳብ ግን ለዲሞክራቶቹና ከራሳቸው ሪፐብሊካን ፓርቲም ለብዙዎቹ የሚመች ወይም የሚጥም አልነበረም። ባለፉት 2 ዓመታት ሪፐብሊካን ፓርቲው የሕዝብ ተወካዮች ምክር ቤቱን ሁለቱንም ክንፎች የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥሮ ነበር። ያኔ ዛሬ ትንቅንቅ ውስጥ የገቡበትን ግንቡን የማቆም በጀት ማጽደቅ በቻሉ ነበር። አሁን በጀት አጽዳቂውን የሕግ መምሪያ የተቆጣጠሩት ዲሞክራቶቹ ናቸው። የሕግ መወሰኛ ምክር ቤቱ የህዳጣኑ መሪ ሴናተር ቻክ ሹመር ዲሞክራት ምርጫ መዘዝ አለው፣ የአሜሪካ ህዝብ ድምጽ ነው ሲሉ ለፕሬዝዳንቱ ማስተዋወሻ ቢጤ ለማሰማት ሞክረዋል። በቅርቡ
This is not the way to govern, to pound your fist on the table and cause damage to millions of people.
ሀገር ማስተዳደር እንዲህ አይደለም። ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ ይያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ህገ መንግስቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሪፐብሊካኑ የህግ መምሪያውንም የህግ መወሰኛውንም ተቆጣጥረው በነበሩበት ጊዜ እንኳን ፕሬዝዳንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም። ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለነበረ ነው። አሁን ታዲያ ምንም እንኳን ፕሬዝዳንቱ ባለፈው ምርጫ የህዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም መንግስቱን ዘግተውታል።
መንግስቱ በሀገሪቱ ታሪክ ታይቶ ለማይታወቅ 35 ቀናት ተዘግቶ ከ800,000 በላይ የሚሆኑ ሰራተኞቹ አንድም ያለክፍያ ከስራ ውጪ እንዲሆኑ አንድም ሳይከፈላቸው እየሰሩ እንዲቆዩ ሆነ። በርግጥ በ35ኛው ቀን ፕሬዝዳንቱ ባወጡትና ያ መዘጋት ለጊዜው እንዲቋረጥ ባደረጉበት ውሳኔ ለሁሉም ሰራተኛ የተዘለሉ ሁለት ደሞዞቹ እንዲከፈል አዘው ክፍያዎቹ እየተፈጸሙ ናቸው። ይሁን እንጂ ትንቅንቁ ገና አላበቃም። መንግስቱ የተከፈተው ለድርድሮች እድል ለመስጠት ሲባል ለሶስት ሳምንታት ብቻ ነበር። መንግስቱን እስከፊታችን የካቲት 8 የሚያቆየው በጀት በሁለቱም ፓርቲዎች እንደራሴዎች ጸድቆ ነው የተከፈተው። መንግስት በከፊል የተዘጋው ሀገሪቱ ገንዘብ አጥታ አይደለም። ለግንቡ ማቆሚያ የሚውል የ5.7 ቢሊዮን ዶላር ካላካተተ የምትልኩልኝን ማንኛውንም በጀት አልቀበልም ሲሉ ፕሬዚደንቱ የአመቱን በጀት ውድቅ በማድረጋቸው እንጂ። ያኔ ታህሳስ 13 ላይ ያለፈው አመት በጀት ሲነጥፍ መንግስቱ በከፊል ተዘጋ። ምንም እንኳ በዝጉ ዘመን ፕሬዚደንቱ ብዙ የመደራደሪያ ጥያቄዎችን ቢያነሱም አዲሲቱ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ዴሞክራት አንድም መንግስቱን ሳትከፍት አንነጋገርም አሏቸው። በሌላ በኩል ደግሞ ፕሬዚደንቱ ባለፈው ጥር 21 ለተወካዮች ምክር ቤቱ ጥምር ጉባኤና ለህዝባቸውም ሊያደርጉ ይጠበቁ ለነበሩት አመታዊ ንግግር ፔሎሲ ግብዣ አልልክም አሉና ቁርጠኛ አቋም ያዙ። በሌላም በኩል የሀገሪቱ የአየር ትራፊክና ሌሎችም እንቅስቃሴዎቿ ቀስ በቀስ እየተሽመደመዱ በመምጣታቸው ከደሞዝ እስከ ደሞዝ የሚኖረውም አሜሪካዊ የመንግስት ሰራተኛ ሮሮና ጩኸት እያየለ በመምጣቱ ከደሞዝ መቆም ጋር ተያይዞም ተዛማች የሆኑ መዘዞችና እክሎች በሌሎችም ትናንሽ ንግዶችና መሰረታዊ የሆኑ የጤና የትራንስፖርትና ሌሎችም አገልግሎቶች ላይ አሳሳቢ እየሆኑ የመጡ ችግሮች እየተገጠገጡና እየተደራረቡ በማየላቸው ፕሬዚደንት ትራምፕ መንግስቱን ለጊዜው ከፍተውታል። እስከ የካቲት 8 እንግዲህ የቀሩት 12 ቀናት ብቻ ቢሆኑም ሁለቱም ወገኖች ከአቋሞቻቸው ፍንክች ያሉ አይመስልም። ፕሬዚደንቱ አጥራቆማለሁ 5.7 ቢሊዮን ዶላር እፈልጋለሁ እንዳሉ ነው።
Once February 15th, the committee will come back. And if they don't have a wall, I don't even want to waste my time reading what they have.
የካቲት 8 ወይም ፌብሩዋሪ 15 ላይ ኮሚቴው ይመለሳል። ግንቡን ካላከተቱ የሚያቀርቡልኝን በማንበብ ጊዜን አላጠፋም። ምክንያቱም ጊዜን ማባከን ነው። ምክንያቱም ለሀገራችን ጸጥታና ደህንነት የሚሰራው ብቸኛ ነገር የግንብ አጥር ነው።
አፈጉባኤቱ ደግሞ በሌሎች የወሰን ጥበቃ ዘዴዎች ላይ የሚውል ካልሆነ ስለ አጥር እንዳይታሰብ ብለዋል።
በሕግ ውስጥ የግንብ ማሰሪያ ገንዘብ የሚባል ነገር አይኖርም። ይሁን እንጂ ቴክኖሎጂ አንዳንድ የመሰረተ ልማት አውታሮች የሚያስፈልጓቸውን የመግቢያ ኬላዎች አንዳንድ አካባቢዎችን በተመለከተ ሐሳብ ካላቸው እሺ በርከት ያሉ የመግቢያ ኬላዎች እንዲኖሩን እንፈልጋለን። መንገዶች እንዲኖሩን እንፈልጋለን። ይሄ የድርድሩ አካል ነው።
እና መጨረሻው ምን ይሆን? የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ዘንድ ደወልኩና ይሄ ነገር ምን ይመስልዎታል አልኳቸው። ደሞ ከሳምንት በኋላ ሌላ መዘጋት ውስጥ ልንገባ ይሆን?
አቶ ሰለሞን፣ የአሜሪካ መንግስት ይዘጋ ሆነ የመጀመሪያ ጊዜ አይደለም።
አይደለም ነው።
ሮናልድ ሬጋን ጊዜን ሁለቴ ተዘግቷል። በክሊንተን ጊዜም ተዘግቷል። ኦባማንም ሪፐብሊካኖች ሲቃወሙት ፕሬዚደንት ኦባማንም ለ13 ቀን ተዘግቶ ጉድ ተብሎ ነበረ። ግን የሚያሳየው ኦባማ እንኳን ተዘግቶ ሳይዘጋ ኮንግረስ ዶሚኔት ካደረጉት ሪፐብሊካኖች ጋር እጅ ለእጅ ተያይዞ ችግሩን ለመፍታት ይሰራ ነበር። ጥያቄ ለመመለስ ቢዘካ አይደንቀኝም። ሰውየው ካሁኑ ፕሬዝዳንቱ እየፎከሩ ናቸው። በዚህ አቋማቸው ቀጥለውበታል። እሳቸው አንድ አጀንዳ ያላቸው ይህንን ግንብ ሜክሲኮ አሰራለሁ ብሎ የተነሱበትን ዓላማ ለሱ ገንዘብ ካልተመደበልኝ አሁንም መልሼ አዘጋለሁ ነው የሚሉት። 35ቱንም ቀን ፕሬዝዳንቱ ራሳቸው ዘግተውት 35 ቀን በኋላ ራሳቸው አንድ ብር ባጀት ሳይለቀቅላቸው ራሳቸው ፕሬዝዳንቱ ሰክተው መልሰው ለመክፈት በቅተዋል።
ትራምፕ ሌላው ያነሱት ጉዳይ ካልተዘጋም የአስቸኳይ ጊዜ አዋጅ በአገሪቱ ላይ ደነግጋለሁ ነው ያሉትና በፕሬዝዳንታዊ ስልጣናቸው ይህንን ማድረግ ይችላሉ ወይ አሁን በሕግ?
ይሄ ጥሩ ጥያቄ ነው። ወደዛም እንደሚሄዱ የዛቱ ነው ያስፈራሩም ነው የዛቱም ነው። በመርሆ መሰረት ይቻላል፣ ህገ መንግስት ፈቅዶላቸዋል። ነገር ግን ምን ጉዳዩ ሲመጣ ነው ናሽናል ኢመርጀንሲ የሚታወጀው ተብሎ ሲጠየቅ በአሜሪካ ታሪክ በጣም በጣት በሚቆጠሩ ሁኔታዎች ነው። ለምሳሌ እንበል አገሪቷ ጦርነቱ ስትገባ ከበድ ያለ የአገሪቷ ህልውና ላይ የሚደርስ ጥቃት ሲመጣ እና የመሳሰለው ላይ ፕሬዚደንቱ ናሽናል ኢመርጀንሲ ወይም መሬት መንቀጥቀጥ ወይ አንድ አይነት ትልቅ የተፈጥሮ ቀውስ ሲመጣ ህገ መንግስቱ መብት ይሰጠዋል። እሳቸው ግን ይህንን በአንድ ጉዳይ ላይ አንጠልጥሎ አሽከርክረው ማድረጋቸው ታይቶ የማይታወቅ ነው አሜሪካ ታሪክ። እና ሁሉም እያወገዛቸው ነው። እና ማድረግ ይችላሉ ወይ? በደንብ ይችላሉ። የሚያግዳቸው ኃይል አለ ወይ? የለም። ላለፉት ሁለት ዓመት እንዳየ ነው ከማድረግ አይመለሱም። እና ይሄ ነው እንደውም የአሜሪካን ፖለቲከኞችንም ህዝቡን የሚያስቆጣ ያሳሰነ።
በነገራችን ላይ ዶክተር ብሩክ ዲሞክራቶቹ ቀደም ባሉ ዓመታት ይህንን የግንብ ሀሳብ ይደግፉ ነበር። እንደውም ከነሱ የመነጨ ሀሳብም ይመስለኛል። ለምንድን ነው አሁን ብድግ ብለው ሀሳባቸውን ቀይረው መቃወም የያዙ?
ጥሩ ጥያቄ። ይሄ ነው እንግዲህ እኛ እንግዲህ ስናስበው ፓርቲ ሲባል ሁሉም አንድ ሞኖቶን፣ አንድ መልክ፣ አንድ ከለር፣ አንድ አስተሳሰብ፣ አንድ ምን ያለ ይመስላል። በእያንዳንዱ ፓርቲ ውስጥ ፋክሽኖች አሉ። አሁን ዲሞክራቶቹም ፕሮግሬሲቭ አሉ፣ ወደ ግራ ክንፍ ማለት ነው፣ ተራማጅ ሆኑ። መለስ ያሉ ሴንትሪስት አሉ፣ እንደነ ሂለሪ ክሊንተን አይነቶቹ። ወደ ቀኝነ ሴናተር ኤሊዛቤት ዋረን፣
ወደ ግራ አክራሪነት የሚሉ ናቸው።
እነ ኮሪ ቡከር ለኒው ጀርሲ ዛሬ ለምሳሌ ፕሬዚደንትነት እንደሚሮጥ እንደሚወዳደር ተናግረዋል። እንደዚህ ወጣት እሳቷ በጣም እሳት የሆኑ ወጣቶችን ተመርጠው ኮንግረስ ገብተዋል።
እንደነ ኮርቴዝ አይነቶቹ
አሌካንድራ አይነቷ ከኒውዮርክ ሂስፓኒክ ዝርያ ናት። እንደገና ከዲትሮይት ሚሽገን የተመረጠችው እንደ ታሊብ እንደ እሷ አይነት ፕሮግሬሲቭ ተራማጆች አሉ፣ ሴንተሪስት አሉ። እንደገና ብሉዶጎች፣ እንደገና ኮንሰርቫቲቭ ዲሞክራቶች ሁሉ አሉ። ማለት ወደ ሪፐብሊካን ሞር የሚቀርቡ ናቸው፣ ግን ሪፐብሊካን ናቸው ማለት ያለ እና እነሱ በሚገባ ለረዥም ዓመታት ይህን ሀሳብ ሳንጸባርቁ ቆይተዋል። እና ግድግዳ በመስራት ኢሊጋል የሆነውን ፍሎ ልበልህ እንደ ወንዝ የሚፈሰውን እየሰረገ ወደ አሜሪካ የሚመጣውን በተለይ ከሴንትራል አሜሪካ ከጓተማላ፣ ሆንዱራስ እና ሳልቫዶር ሶስቱ ሀገሮች በተለይ ድሃት ከሆኑ ሀገር የሚመጡትን ለመገደብ እርግጥ አቋም ወስደው አድርገዋል። ነገር ግን የጠቅላላውን የዲሞክራቲክ ፓርቲ አይወክልም። ዲሞክራቲክ ፓርቲ ደግሞ አሸናፊ አሁን ለምሳሌ ጠንከር ያለው ራሷ ፔሎሲ ወደ ሴንተሩ ናት። ለዚህ ነው ስፒከር አድርገው ሰብ አድርገው የመረጧት። እና እያንዳንዱ ፓርቲ የራሱ ኮሄዚቭ ካራክተር አለው፣ እንዴት እንደሚቆም በምን በትምህርት በጤና በሴኩሪቲ በኢንቴሊጀንስ ኢቨን አሁን ባልከው ግድግዳ በመስራት የመሳሰሉት አይተም በአይተም አጀንዳ በአጀንዳ ላይ ሁሉ የተለያየ አቋም ይኖራቸዋል። እና ኢቨን አንዳንዶቹ የኦባማ የጤና አክቱን ለምሳሌ ከዲሞክራት ሆኖ ጥቂቶቹ ወደ ቀኝ ያሉት አልደገፉትም ነበር፣ ለማስታወስ ያህል ማለት ነው። እና ይሄ ግዑዝ የሆነ የሞተ ፓርቲ እንደ ሳዳጊ ሀገሮች እንደው ከሞላ ጎደል ሳይሆን በተለይ የምዕራቡ ዓለም እና የአሜሪካው ፓርቲዎቹ ያው ሆነ ደም የሚሯሯጥበት ነው። ፓርቲው ራሱ ይፈሳል። ከጊዜው አጀንዳ ጋር ራሱን እያስተካከለ የሚሄዱ ኦርጋኒዝሞች ናቸው ለማለት።
ፕሬዚደንቱ እንዲያውም ከትናንት በስቲያ ከሲቢኤስ የዜና አውታር ጋር ሲነጋገሩ ናንሲ ፔሎሲን ለሕገወጥ የሰዎች ዝውውር ደንታ የሌላት መጥፎና ግትር ሰው ሲሉ ጠርተዋቸዋል። ትንቅንቁ እንደቀጠለ ነው። መፋጠጡም ያው መፋጠጥ ነው። ብዙ ሰው ግን የበረታ እጅግ የበረታ ስጋት ላይ ነው። ፕሬዚደንቱ ከነገ በስቲያ ማክሰኞ ያንን በቀደም የዘለላቸውን ዓመታዊ ንግግራቸውን የተወካዮች ምክር ቤቱ ጥምር ጉባኤ ፊት ቀርበው ያደርጋሉ። ምን ይሉ ይሆን? ከትንታኔዎችና ከትችቶች ጋር በቀጥታ እናስተላልፍላችኋለን። አት ቪኦኤ አምሃሪክ ላይ በፌስቡክ ላይቭ አዲስ አበባ ላይ ከሌሊቱ 10 ሰዓት አካባቢ ጀምሮ ጠብቁ።
ሰለሞን እንግዲህ ምን ማለት ነው የሚለውን መረጃን የሚሰጥ ነው ለአድማጮቻችን ዶክተር ብሮክን እናመሰግናለን። ሁንሌም የሁድ ፕሮግራማችን እንደውም ተሳታፊ ናቸው።
ዳው በጣም ተሳታፊ ናቸው እና ሰሞኑንም ደግሞ ይሄው የዚህ መንግስት መዘጋት ጉዳይና የፖለቲካው ፍጥጫ ገና አላበቃለትም እንደምታውቂው ሲሆን እየቀጠለ ነው ያለው ንግግሩም ጭቅጭቁም በዚህ ዘገባ ውስጥም እንዳየሽው በፕሬዝዳንቱና በተወካዮች ምክር ቤቱ አባይ ሀከል ያለው ንትርክ እንደዛው እንደድሮ ያለውና
ምናልባት ይዘጋል ላይዘጋም የሚለውም በጣም አጠያቂ የሆነ ነው ያለው። ስለዚህ ዶክተር ብሮክን መልሰን ማምጣታችን አይቀርም። ለዛሬው እንግዲህ ጊዜው ስላበቃ እዚ ላይ እናቆም። እስከ ማጠቃለያው
ሙዚቃ ጋብዥና
ይሄው
ድንቅ ግብዣ ሲሆን ታንክ ዩ ልበልሽ ወይስ አመሰግንሻለሁ? አንቺ ደስ ያለሽን አንቺ፣ እኔ ግን ከጥላሁን ገሰሰ ጋር ተመችቶኛል። ያንቺ ነው አምሳሉ። አድማጮችም ሳይመቻችሁ የሚቀር አይመስለኝም። ኮምኩሙት ተፍታ ነው
የቀሰደምናው ቀለም ዝሩ
ቻሁን አንድ ዜና እናነባለን። የዓለም የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የእስላም ሃይማኖት መሰረት የሆነውን የአረብ ባህረ ገብ መሬትን እየጎበኙ ነው። አንድ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት የተባበረው የአረብ ኤሚሬቶችን ሲጎበኝ በታሪክ ለመጀመሪያ ጊዜ ነው። ሰሊቃን ጳጳሳቱ ዛሬ በተባበረው የአረብ ኤሚሬቶች የገቡት የተለያዩ የሃይማኖት እምነት ተከታዮች በሚያደርጉት ጉባኤ ለመገኘት ነው። በመጪው ማክሰኞ ወደ ሮማ ይመለሳሉ። ሰሊቃን ጳጳሳት ከቫቲካን ከመነሳታቸው በፊት በየመን ያለውን ሰብአዊ ቀውስ በትልቅ ስጋት ሲከታተሉ መቆየታቸውን ገልጸው ሁሉም ወገኖች የዓለም አቀፍ ስምምነቶችን በማክበር በስቃይ ላይ ላሉት የመናውያን የምግብ ረድኤት እንዲደርስ ማስቻል አለባቸው ብለዋል። ሰሊቃነ ጳጳሳቱ ፍራንሲስና የግብፁ አልአዝሃር ታላቁ ኢማም ሼክ አሻይድ ኤል ታይፕ ነገ ሰኞ በሚደረገው የሰብአዊ ወንድማማችነት ጉባኤ ላይ ንግግር ያደርጋሉ። የግብፁ አልአዝሃር ለአንድ ሺህ ዓመታት ያህል የሱኒ እስላም መሰረት ሆኖ ቆይቷል።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሰለሞን አባተ ነን። መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና አደሩ።